Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ጽዮን ግርማም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው ዝግጅት በኢትዮጵያና ኤርትራ ድንበር እሁድ ዕለት የተካሄደው ውጊያና የሁለቱ መንግስታትን ምላሽ ይዘናል። ኢትዮጵያ ሰራዊቴ ተልእኮውን አሳክቶ ወደ ምሽጉ ተመልሷል ትላለች።
We chose to avoid full-scale war. That's why we have withdrawn our forces once our objective is achieved.
ወደ ሙሉ ጦርነት መግባቱን ማስቀረትን መርጣለን። አላማችን ከተሳካ በኋላ ጦራችንን ያስወጣ ነው። በዚህ ምክንያት ነው ሂሳብ የማወራረድ ተግባር ውስጥ አይደለም ያለ ነው።
ኤርትራ በበኩሏ ኢትዮጵያ ለኦላዊነቴን ተጋፍታ ጥቃት ከፍታብኛለች፣ የተባበሩት መንግስታት ድርጅት ጥቃቱን ያውግዝ ስትል ጠይቃለች።
በጦርና በኩል ውጊያ ከፈቱብን ማለት ነው። ይሄ ራሱ ወረራ ነው። ስለዚህ ምንም ሌላ ማረጋገጫ እኮ አያስፈልገውም። እኛ ጦርነት እናካሄዳለን ብለን አናቅም። የተያዘውን መሬታችንንም በጦርነት እንመልሳለን ብለን በህግ እየጠየቀን ነው።
በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ናቸው።
ዛሬም ሁለቱ ሀገሮች መንግስታት ጥቃቱን ማን እንደጀመረው እርስ በርሱ የሚጋጭ መግለጫ እየሰጡ ነው። የጉዳቱን መጠን አስመልክቶ ዝርዝር መግለጫ ከመስጠት ተቆጥበዋል።
በሌላ ዘገባችን የትምህርት ሚኒስቴር የሁለተኛ ደረጃ መልቀቂያ ፈተና የሚሰጥበትን ቀን ለአንድ ሳምንት ማራዘሙን አስታውቋል። ምክንያት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፈተናው ጊዜ ከረመዳን ጾም ጋር የተገናኘ መሆኑን በመግለጽ ለተማሪዎች ከጾሙ በኋላ ፈተናው እንዲሰጥ በመጠየቁ ነው ብሏል።
ምንም እንኳን ጊዜውን ማስረዘም ቢቻል ተማሪዎቹ ባልተረጋጋ ሁኔታ እንዲቀጥሉና አሁንም ለፈተናው ዝግጁ እንዳይሆኑ ስለሚያደርግ ለውጥ ማድረጉ መቀጠሉ አስፈላጊ አይደለም።
አሁንም በድጋሚ ፈተናውን ማውጣት የሚቻልበት አካሄድ ቢኖርም ኃላፊነት ከማይሰማው መንግስት በላይ ለአገር አርቆ ማሰቡ ተገቢ ስለነበረ ምናልባት ይህንን ነገር ተቀብለው ኮምፕሮማይዝ የማድረግ ነገር ሊኖር ይችላል።
ለፈተናው ሾልኮ መውጣት ኃላፊነቱን ወስደው የነበሩት በውጭ ሀገር የሚገኙ የኦሮሞ ተቃዋሚ ጃማር መሐመድና የድምጻችን ይሰማ ግብረ ኃይልን የወከለው ሳዲቅ አህመድ ናቸው። ዝርዝሩን ይዘናል።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉት የጋቢና ቪኦኤ የምሽቱ ዜናዎች ጽዮን ግርማ ተመልሻለሁ። በዩናይትድ ስቴትስ ታሪክ እጅግ ግዙፍ መሆኑ የተነገረለት በጅምላ ተኩስ የተፈጸመ ግድያ ጥቃትን ተከትሎ የዩናይትድ ስቴትስ የአገር ደህንነት ጥበቃ ጽህፈት ቤት ኃላፊ በሰጡት አስተያየት ምክንያታዊና ኃላፊነት የሚጠይቅ ያሉት ጥብቅ የጦር መሳሪያ ቁጥጥር ተግባራዊ መሆን ይገባዋል ሲሉ ጥሪ ያቀረቡ መርማሪዎች የአሜሪካ ተወላጁን የእስልምና ተከታይ ነፍስ ገዳይ ህይወትና የተመለከቱ መረጃዎችን በማሰባሰብ ላይ ባሉበት በአሁኑ ወቅት በኢንተርኔት አማካኝነት በተሰራጩ ጅሃዳዊ የሽብር መረጃዎች የአክራሪነትን አቅጣጫ መከተሉን የተዘገበው የዩናይትድ ስቴትስ የሀገር ደህንነት ጥበቃ ጽህፈት ቤት ኃላፊው ጂህ ጆንሰን ለአሳሳቢው የህብረተሰብ ደህንነት ጥበቃ እውነትነት ሲባል ክፉኛ የሚያወዛግበው የግለሰቦች የጦር መሳሪያ ባለቤትነት የመሆን ህገ መንግስታዊ መብትና መኖር አለበት ያሏቸውን ግዴታዎች አስመልክቶ ለውጥ መደረግ አለበት ብለዋል። የዩናይትድ ስቴትስ መንግስትና በዓለም ዙሪያ በርካታ ሀገሮች ከፍተኛ ትኩረት ቢሰጡትም የዓለም አቀፍ ሽብር በተለይም በሽብር ተዋናይ ግለሰቦች በተናጠል የሚፈጸም የሽብር ጥቃት አሁንም አደጋ ደቃኝነቱ እንዳለ ለመንግስታትም አዳጋጅነቱ የእሁዱ የኦርላንዶ ፍሎሪዳ ግዛቱ ጥቃት ማረጋገጡ ተዘግቧል። የኦርላንዶ ጥቃት ራሱን እስላማዊ ግዛት በሚል ከሚጠራው ጽንፈኛ ቡድን ጋር በቀጥታ የተገናኘ ስለመሆኑ እስካሁን አንዳችም ሁነኛ አመላካች ያለመኖሩን የዩናይትድ ስቴትሱ የፌዴራል ምርመራ ቢሮ ኤፍቢአይ ዳይሬክተር ጄምስ ኮሜ አስታውቀዋል። ዳይሬክተሩ አክለውም ድርጅታቸው ግለሰቡ በኢንተርኔት አማካኝነት በሚሰራጩ የሽብር መረጃዎች የአክራሪነትን አቅጣጫ ወይም ፈለግ የተከተለ ነው የሚል እምነት እንዳለውም ገልጸዋል። ዋና መቀመጫውን በዋሽንግተን ዲሲ ያደረገው የዓለም አቀፍ ጉዳዮች ጥናት ተቋም የውጭ ፖሊሲ ጉዳዮች ከፍተኛ ተመራማሪ ኤሪክ ሮሳንድ በበኩላቸው በሰጡት አስተያየት የእሁድ የሽብር ጥቃት ለብጥብጥና ለውድመት ገቢሮች የተማረኩና ይልቁንም የህይወት አቅጣጫው የጠፋባቸው በቁጣ የተሞሉ ወጣት ሙስሊሞች በጽንፈኛው የአሸባሪ ቡድን አይሲስ የሚሰራጩትን የጥፋት መልእክቶች እንዴት እንደሚቀበሉ የሚያሳይ ነው ብለዋል። እኚህም የሽብር አዝማሚያዎች አገሮች በየራሳቸው የሚዋጓቸው አይነቶች ናቸው ሲሉም ተንታኙ ጨምረው ገልጸዋል። አድማጮች፣ ለሰዓቱ የያዝኳቸው አጠር ያሉ ዘገባዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁ ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ከኤርትራ ጋር ወደ ለየለት ጦርነት መግባት የኢትዮጵያ ምርጫ አይደለም ሲሉ የኢትዮጵያ መንግሥት ኮሚኒኬሽንስ ጉዳዮች ሚኒስትር አስታወቁ። ዓላማችንን ካሳካን በኋላ ጦራችንን ያስወጣ ነው በዚህ ምክንያት ነው ብለዋል አቶ ጌታቸው ረዳ ማምሻውን ለውጭ ሀገር ጋዜጠኞች በሰጡት መግለጫ። እስክንድር ፍሬው ተከታዩን ልኳል።
በኢትዮጵያና በኤርትራ ኃይሎች መካከል በጾረና ግንባር የተካሄደው ውጊያ የቀደመውን ደማፋሳሽ ጦርነት ያስታወሰ እስከ ምን ሊሄድ እንደሚችልም የስጋት ጥያቄ ያጫረ ሆኗል። እሁድ ሰኔ 5 ቀን ጠዋት ላይ በጾረና ግንባር ጥቃት ለመፈጸም ቀድሞ የተንቀሳቀሰው የኤርትራ ጦር መሆኑን የኢትዮጵያ መንግስት አስተውቋል። የኢትዮጵያ ጦር ያጸፋ ርምጃ የወሰደው ይሄንን ጥቃት ተከትሎ መሆኑን ዛሬ መግለጫ የሰጡት የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊ ሚኒስትር ጌታቸው ረዳ ተናግረዋል። የአጸፋ ርምጃ የመውሰድ እንቅስቃሴውም ትናንት እኩለ ቀን ላይ ማብቃቱን አስረድተዋል። በተለይ ለጾረና አካባቢ ነዋሪዎች በ1990ዎቹ መጀመሪያ የተካሄደው ለማፋሳሽ ጦርነት የቅርብ ጊዜ ትዝታ ነው። በሰሞኑ ግጭት ምክንያት ያ ሁኔታ እንዳይደገም እየሰጉ መሆናቸውን የተናገሩም አሉ። በጋዜጣዊ መግለጫው ይህንኑ የጠየኳቸው አቶ ጌታቸው ረዳ ወደ ለየለት ጦርነት መግባት የኢትዮጵያ ፍላጎት አለመሆኑን አስታውቀዋል።
ወደ ሙሉ ጦርነት መግባቱን ማስቀረት እንመርጣለን። ዓላማችን ከተሳካ በኋላ ጦራችንን የሚያስወጣ ነው በዚህ ምክንያት ነው። ሂሳብ የማወራደድ ተግባር ውስጥ አይደለም ያለ ነው። ውጤታማ የሥርዓት ለውጥ ለማካሄድ ወይንም ይህንን የመሰለ እንቅስቃሴ ውስጥም አይደለም። ምክንያቱም ይህ ከምንም በላይ የኤርትራ ሕዝብ መብት ኃላፊነትና ግዴታ ነው። ነገር ግን አስገዳጅ ሁኔታ ከመጣ ለትናንቱ ግጭት መንስኤ የሆነው ትንኮሳ ደግሞ እንዳይፈጠር የሚያረጋግጥ አቅም አለን።
ከኤርትራ መንግስት ለሚሰነዘር ማንኛውም አይነት ትንኮሳ የኢትዮጵያ መንግስት ተመጣጣኝ ምላሽ መስጠቱን እንደሚቀጥል ሚኒስትሩ አስረድተዋል። እናም የለየለት ጦርነት መኖር አለመኖሩም በኤርትራ መንግስት ቀጣይ እንቅስቃሴ ላይ እንደሚወሰን አብራርተዋል።
በኤርትራ ላይ ሙሉ ጦርነት የማካሄድ አቅም አለን አቅመዋለን። ነገር ግን ያንን ማድረጉን አንመርጥም። ስለዚህ ሙሉ ጦርነት ሊኖር መቻሉ አስመራ ያለው መንግሥት በቀጣይነት ለማድረግ በሚወስነው ነገር ላይ ይመረኮዛል። ምላሽ ይህ ነው። ምክንያቱም በሚያሳዝን ሁኔታ ሁልጊዜም ከፍተኛ ዋጋ ከከፈለ በኋላ ብቻ ትምህርት ከሚማር መንግሥት ጋር ነው የተጋፈጥ ነው። ስህተቶችን የሰሩ መሆናቸውን የሚገነዘቡት ከፍተኛ ዋጋ ከከፈሉ በኋላ ነው። አሁን ያንን ስህተት እንደማይደግሙት ተስፋ አደርጋለሁ። እኛን ወደ ለየለት ጦርነት እንድንገባ የመገፋፋት
አቶ ጌታቸው በዚሁ ማብራሪያ እንዳሉት የኤርትራ መንግስት ጥቃት ለመፈጸም የተነሳው በተሳሳተ ስሌት ላይ ተመስርቶ ነው።
The Eritrean forces because they were working hard to make sure our forces are stretched.
ኃይሎቻችንን በተለያዩ አካባቢዎች ላይ ላሉ ችግሮች ምላሽ ለመስጠት በሚያደርጉት ጥረት እንዲበታተኑ ለማድረግ የኤርትራ ኃይሎች ጠንክረው እየሰሩ ነበር። በአካባቢው ሁሉም አይነት ችግሮች እንዲፈጠሩ ሲረዱም ነበር። በእነሱ ስሌት መሰረት በእኛ የጦር ኃይል ላይ ስራ እንዲያበዙ ጦራችን ባልተለመደ ሁኔታ በተለያዩ የአካባቢው ክፍሎች በቁጥር ለበለጡ ግዳጆች በመሰማራቱ ከአስመራው መንግስት ለሚሰነዘረው ትንኮሳ ምላሽ እንዳይሰጡ ያደርጋቸዋል በማለት የተሳሳተ ስሌት አስልተውም ይሆናል።
በ1990ዎቹ መጀመሪያ የተካሄደውና ለሁለት ዓመታት የቀጠለው የኢትዮ ኤርትራ ጦርነት የ70 ሺህ ሰዎችን ህይወት ቀጥፏል። የሁለቱን አገሮች ግንኙነትም እየጠረጣሪና እየፈተጨ አድርጎት ቆይቷል። በሰሞኑ የጾረና ግጭትም በሁለቱም ወገኖች በኩል የሞቱና የቆሰሉ መኖራቸውን አቶ ጌታቸው በዛሬው መግለጫ ተቆመዋል። ዝርዝር ቁጥሩን ከመናገር ግን ተቆጥበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ኤርትራ ለተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ኢትዮጵያ ለሉዓላዊነቴን ተጋፍታ ጥቃት ከፍታብኛለች ስትል በአስቸኳይ ጉባኤ ጉዳዩ እንዲመረምርና እንዲያወግዝ ጠየቀች። የኤርትራ ማስታወቂያ ሚኒስቴር በሳምንቱ መጨረሻ ባወጣው መግለጫ የኢትዮጵያ መንግስት ሰኔ 5 ቀን ጥቃት ሰንዝሯል ብሏል። የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው የኤርትራ መንግስት ለማጥቃት ያደረገው ሙከራ ቀልብሰናል ማለታቸው ይታወሳል። እሁድ ዕለት በሁለቱ ሀገሮች በጾረና ድንበር አካባቢ የተካሄደው ውጊያ በከባድ መሳሪያ የታገዘና መጠነ ሰፊ መሆኑም ተዘግቧል። በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮምን ማምሻውን አነጋግሬያለሁ። ኢትዮጵያ ጥቃቱን የከፈተችው በሀገር ውስጥ የሚታዩ የፖለቲካ የብሔርና የምጣኔ ሀብት አለመረጋጋቶችን አቅጣጫ ለማስቀየር ነው፣ ጥቃቱን ማን እንደከፈተውም ግልጽ ነው ይላሉ።
አጠር ባለ መልኩ የኢትዮጵያ መንግስት አሁን ሳይሆን ባለፈው ብዙ አመታት፣ ባለፈው አመትም በፓርላማም ሳይቀር አስፈላጊ እርምጃ፣ ወታደራዊ እርምጃ እንወስዳለን፣ በእንግሊዝኛ ክሊኒካል ሰርጀሪ እንወስዳለን እያሉ ሲናገሩ የነበረውን በተግባር ተግሙግመው በጾረና በኩል ውጊያ ከፈቱብን ማለት ነው። ይሄ ራሱ ወረራ ነው። ስለዚህ ምንም ሌላ ማረጋገጫ እኮ አያስፈልገውም። እኛ ጦርነት እናካሄዳለን ብለንም አናቅም። የተያዘውን መሬታችንንም በጦርነት እንመልሳለን ብለንም በህግ እየጠየቀን ነው።
የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳን በትናንትናው ዕለት አነጋግሬ ነበረ። እሳቸው እንደገለጹት ከሆነ የኤርትራ መንግስት ጥቃት ከፍቶብን ጥቃቱን ቀልብሰን የመከላከል አጸፋ እርምጃ ወስደናል ነው ያሉት።
በተጨባጭ ማንም ሰው እኮ ማንም የኢትዮጵያ መንግስትንም የኤርትራ መንግስትንም ሲሰማ የከረመ ሰው ራሱ ፍርድ ሊሰጥበት የሚችል ጉዳይ እኮ ነው ይሄ። እኛ እንደሱ አይነት እርምጃ እንወስዳለን ብለንም ስለማናቅ ወታደራዊ እርምጃ ልንወስድ አንችልም። መሬታችን ተወሮ መሬታችን ውስጥ ያለው የኢትዮጵያ መንግስት ሰራዊት ነው። ስለዚህ እነሱ ይሄንን ውሸት ቢደጋግሙት እውነት ይሆናል በሚለው እንደሱ ሊል ይችላል አቶ ጌታቸው። ነገር ግን በተጨባጭ እነሱ ናቸው እኮ አስፈላጊውን እርምጃ እንወስዳለን፣ አስፈላጊውን እርምጃ በጠቅላይ ሚኒስትር ደረጃ ሳይቀር በፓርላማ ደረጃ ሳይቀር እንደሱ አይነት ንግግር የተደረገ በተጨባጭ ማንም ሰው የሚረዳው ነው።
እንግዲህ ኢትዮጵያ ጥቃቱን ያደረሰች ከሆነ እርስዎ እንደሚሉት ወይም የኤርትራ መንግስት እንደሚለው ከሆነ ጥቃቱን ለመከላከል የእናንተ ሰራዊት ምን ያህል ዝግጁነት ነበረው?
ሁልጊዜ ዝግጁ እኮ ነው። ማንኛውም ሰራዊት የማንኛውም ሀገር ሰራዊት ዝግጁ ነው። የራሱን መከላከል መብቱ ነው። ይዘጋጃል፣ ይዋጋል፣ ይከላከላል። ይሄ ምንም የሚያጠያይቅ ጉዳይ አይደለም። የኢትዮጵያ መንግስት ግን ይሄን እርምጃ የወሰደው በውስጡ ያሉት በጣም ችግሮች፣ የኦሮሞ ችግር አለ፣ የቅማንት ችግር አለ፣ የኢኮኖሚ ችግሩ ራሱ አለ፣ በድርቁ ምክንያት ራሱ ፎረን ኤክስቼንጅን እንዴት እየሰበሰበ እንዳለ አለ። ይሄ ሁሉ ተጨባጭ ሲታይ ኤርትራ ውስጥ ብዙ ችግሮች የሉም። በእውነቱ ለመናገር ኢትዮጵያ ውስጥ ግን ያለው ችግር ራሱ በብሔር ተከፋፍሎ የሚደረገው ትግል አብዛኛውን በኢትዮጵያ ያለውን ውስጣዊ ጉዳይ ለመቀልበስ የሚደረግና ሀቅን ለመሸፋፈን የሚደረግ ነው። ስለዚህ ማነው ያጠቃው የሚባለው በተጨባጭ የኢትዮጵያ መንግስት የኤርትራን መሬት ውስጥ ገብቶ ማጥቃት እንደፈጸመ ማንም የሚረዳው ጉዳይ ነው።
የደረሰው ጉዳት ምን ያህል ነው ይታወቃል?
ጉዳቱ ብዙ አይታወቅም፣ ወደፊት የሚገለጽ ነው። ነገር ግን ለምን ጉዳት ደረሰ? ምን ዋጋ አለው? በኢትዮጵያም ውስጥ ይሁን በኤርትራም ውስጥ ማንም ሰው በዚህ አይነት ሲትዌሽን መሞት የለበትም ብዬ ነው የማምነው። ስለዚህ ይሄንን አይነት አስተሳሰብ በኢትዮጵያ መንግስት ውስጥ መሰረዝ አለበት። ከኤርትራ ከያዙት መሬት ውስጥ ከወጡ ከጠዋቱ ከሰዓት በኋላ ንግግር ሊጀመር ይችላል። ሁሉ ነገሮች በሰላም መፈታት አለባቸው። ትርጉምም የለው። ሁለቱም ሀገሮች የድሃ ድሃ ናቸው እና ገንዘባቸውንና ሀብታቸውን ለቁጠባ ለኢኮኖሚ እድገት ቢያውሉት የተሻለ ነው የሚል ያለኝ አስተያየት።
የኢትዮጵያ ሰራዊት በዚህ ጥቃቱ ድንበራችሁን ተሻግሮ የያዛቸው ቦታዎች አሉ? በዚህ በአዲሱ አስቀድሞ ኤርትራ የተያዙብኝ አሉ የምትላቸው መሬቶች ቢኖሩም በዚህ በአዲሱ ግን የተያዘባችሁ ቦታ አለ?
እሱ ዝርዝር የለኝም። ዝርዝር የሌለኝን ልሰጥህ አልችልም። እንደሱ አይነት ነገሮች ግን ጦርነት ለምን ተካሄደ ማካሄደው የሚለው በግልጽ የኢትዮጵያ መንግስት እንደጀመረው ራሱ ከሚለው ከታሪኩ ከሂደቱ ማንም ሰው መረዳት ይችላል።
ጉዳቱን አስመልክቶ እንግዲህ ሰላማዊ ሰዎች በአካባቢው ይኖራሉ፣ የኤርትራ ሰራዊትም በዚያው አካባቢ ሰፍሮ ይገኛል። አስቀድሞ እርሶም እንደጠቀሱት እኛም በዘገባችን እንደተረዳ ነው ጥቃቱን ተከትሎ በዛ አካባቢ የሚኖሩ በጾረና አካባቢ የሚኖሩ ሰዎችን ስናነጋግር ነበር። ከባድ መሳሪያ በከባድ መሳሪያ የታገዘ ውጊያ እንደነበረ ድምጽ መስማታቸውን ገልጸዋልና እንደዚህ አይነት ወታደራዊ ዘመቻዎች ደግሞ ጉዳታቸው ከፍተኛ ነው የሚሆነው። እንደው በአጠቃላይ በኤርትራ መንግስት በኩል ያላችሁ መረጃ ምንድነው ይሄን አስመልክቶ?
ጉዳት እኮ ጦርነት ሁልጊዜ ጉዳት ነው። ለማንኛውም ለኢትዮጵያም ህዝብ ይሁን ለኤርትራም ህዝብ ይሁን ለሲቪሉም ይሁን ለወታደሩም ትርጉም የለውም። እኔ እኮ አጠር ባለ መልኩ ምሰጥህ ይሄንን አይነት እርምጃ የኢትዮጵያ መንግስት መውሰዱ ስህተት ብቻ ሳይሆን ወንጀል ነው በማንኛውም ላይ ቢፈጸም። ስለዚህ አጠር ባለ መልኩ ለምን እንዳደረጉት የኢትዮጵያ መንግስት ይሄን አይነት እርምጃ ወታደራዊ እርምጃ መውሰዱ በጣም የሚያሳዝንና የሚያሳፍር ነው። ማቆም አለበት። ወደ ቦታው ደግሞ በማንኛውም የኤርትራን መሬት ለቆ ወደ ቦታው መሄድ አለበት ባይ ነኝ።
ያው ለሚሰማ ሰው በትናንትናው ዕለት አቶ ጌታቸው ረዳን ስንሰማ ኤርትራ ጠቃችን ሲሉ ነበር። አሁን ደግሞ በኤርትራ በኩል የምንሰማው ከዛ የሚቃረን ነው። የኤርትራ የማስታወቂያ ሚኒስቴር መግለጫ አውጥቶ ነበረ እሁድ ለታ የጥቃቱ ዓላማና የሚያስከትለው መዘዝ ግልጽ አይደለም የሚል ቃል በቃል የወሰድኩት ነው። ይሄንን ምን ማለት ነው?
ግልጽ አይደለም ማለት ሁልጊዜ የሆነ መንግስት ምን እንደሚወስድ ራሱ ያውቀዋል። ነገር ግን የኔም ግምት ስሰጥህ ዋናው በኢትዮጵያ ውስጥ ባለው ችግሮችን የህዝቡን ኮንሰንትሬሽን ወይ አስተሳሰብ ለመቀልበስ የሚደረግ ነው። ኢትዮጵያ ውስጥ የኦሮሞ ችግር ተነስቷል፣ የሌሎች ችግር ተነስቷል፣ የቅማንት ችግር ተነስቷል፣ የኢኮኖሚ ችግር ተነስቷል፣ የረሃብ ችግር ተነስቷል። ይሄን በሙሉ ከመሸፈን ይልቅ ወደ ሌላ መንገድ ለመቀየር የሚደረግ የፖለቲካ ተንኮልና ሽጣራ ነው።
ምን አይነት ሁኔታ ላይ ነው የምትገኘው አስመራ አሁን? አንደኛው ጥያቄ ይሄ ነው። ሁለተኛ ደግሞ ኤርትራ ምን አይነት አጸፋ እርምጃ ልትወስድ ትችላለች? ተጠቃው የምትሉት ሁኔታ
ሁለት የተለያየ ጥያቄ እኮ ነው። ሁለቱ ምንም የሚያያዝ ነገር የለውም። ኤርትራ ውስጥ ሰላም ነው ያለው። ምንም ነገር ችግሮች የሉብንም። ችግር የለብንም ስልህ እንደ አንዳንድ ችግሮች የኢኮኖሚ ምናምን ችግሮች የለም ማለት አይደለም። ግን ስትራክቸራል ፕሮብሌም የብሔር ችግር የለንም። የሃይማኖት ችግር የለብንም። በሰላም የሚኖር በሰላም የሚሄድ ህዝብ ነው ያለን። ድንበሩ ጋር ግን እንደዚህ አይነት ነገር የተከፈተብን የምንሄደውን እኛ አሁን ወደ ቁጠባ የኢኮኖሚ አጀንዳችንን ወደ ማንቀሳቀስ ደረጃ ገብተናል። ይሄንን ለማደናቀፍ የሚደረግ ተንኮል ነው የኢትዮጵያ የምታካሄደው ወረራ። ወታደራዊ ዘመቻው በዚህ ላይ የተወሰነ ነው። በዛ ላይ በውስጣቸው በኢትዮጵያ ውስጥ ያለውን ለመሸፋፈን የሚደረግ የኦሮሞውን ችግር፣ የረሃቡን ችግር፣ የኢኮኖሚውን ችግር ለመሸፋፈን የሚደረግ ነው ይሄ ኢትዮጵያ የወሰደችው እርምጃ። ምን ይደረጋል ወደፊት? እኔ መኮነን አለበት መወገዝ አለበት ኢትዮጵያ የምትወስደው እርምጃ።
በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ናቸው። ለሰጡን ማብራሪያ አመሰግናለሁኝ አምባሳደር ግርማ።
እኔም አመሰግናለሁ።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ ደግሞ እንዲሁም በ49 ሜትር በአንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኛላችሁ። ከምሽቱ አንድ ሰዓት ደግሞ በመካከለኛ ሞገድ በ1431 እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሪክ ላይ በዝግጅቶቻችን ላይ አስተያየቶቻችሁን ስጡን።
አት ቪኦኤ አምሃሪክ ላይ አሁኑኑ እየተከታተላችሁን ያላችሁ የጋቢና ቪኦኤ አድማጮች አስተያየቶቻችሁን እየላካችሁ ነው። ጉዱ ካሳ የተባለ ፌስቡክ ተከታታያችን ሁለቱም ለጦርነት ዝግጅት አላደረጉም፣ ከፕሮፓጋንዳ የዘለለ የለየለት ጦርነት ውስጥ አይገቡም ብሏል። ሌላኛው አስተያየት ዳዊት ደምሴ ነው፣ የውሸት ግጭት ነው ብሏል። ዲጄ ፋትሱ ሙዚቃ ሊጋብዘን ስቱዲዮ ይገኛል።
ዛሬ ያዘጋጀሁላችሁ ሙዚቃ እንግዲህ ከዚሁ ከአሜሪካ ነው፣ ግን የናይጄሪያዊ አርቲስት ተሳትፎበታል። ዋን ዳንስ ይሰኛል። ድሬክ ፊቸሪንግ ዊስኪ ለንደ ካያ ከጋቢና ቪኦኤ ወደ እናንተ።
On your way. games, front way, back way. You know that I don't play. Streets not safe, but I never run away. Even when I'm away, OT, OT. There's never much love when we go OT. I pray to make it back in one piece. I pray, I pray. That's why I need a one dance. Got a Hennessy in my hand. One more time before I go. Higher powers taking a hold on me. I need a one dance. Got a Hennessy in my hand. One more time before I go. Higher powers taking a hold on me. Strength and guidance, all that I'm wishing for my friends. Nobody makes it from my ends. I had to bust up the silence.
እናመሰግናለን ዲጄ ፋትሱ። ወደ ተከታዩ ዘገባችን እናልፋለን። ከዚህ ቀደም የከፍተኛ ትምህርት ተቋማት መግቢያ ፈተናው ሾልኮ መውጣቱና በግንቦት ወር ሊሰጥ የነበረው ከሰኔ 27 እስከ ሰኔ 30 እንዲሰጥ መወሰኑ ካስታወቀ በኋላ ጉዳዩ ለሁለት ሳምንት ያህል ሲያወዛግብ መቆየቱ ይታወሳል። የውዝግቡ ማጠንጠኛም ለፈተናው ሾልኮ መውጣት ኃላፊነቱን የወሰዱት የነበሩት በውጭ ሀገር የሚገኙ የኦሮሞ ተቃውሞ አስተባባሪዎች ፈተናው ለሁለት ወር እንዲራዘም ሲጠይቁ፣ በውጭ ሀገር የሚገኙ የድምጻችን ይሰማ የድጋፍ ግብረ ኃይል አባላት የፈተናው ጊዜ ከረመዳን ጾምና ከፍቺ ጋር የተገናኘ መሆኑን በመግለጽ ሲቃወሙት እንደነበር መዘገባችን ይታወሳል። አሁን የትምህርት ሚኒስቴር ፈተናው የሚሰጥበትን ቀን ለአንድ ሳምንት ማራዘሙ በሀገር ውስጥ ለሚገኙ የመገናኛ ብዙሃን አስታውቋል። ምክንያቱም ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፈተናው ጊዜ ከረመዳን ጾም ጋር የተገናኘ መሆኑን በመግለጽ ለተማሪዎች ከጾሙ በኋላ ፈተናው እንዲሰጥ በመጠየቁ ነው ብሏል። ጽዮን ግርማ ይህንኑ በተመለከተ በውጭ ሀገር የሚገኙ የኦሮሞ ተቃውሞ አስተባባሪዎች አቶ ጃዋር መሐመድ እና በውጭ ሀገር የሚገኙ የድምጻችን ይሰማ የድጋፍ ግብረ ኃይልን ወክለው ደግሞ አቶ ሳዲቅ መሐመድን አነጋግራ ተከታዩን ዘገባ አጠናቅራለች።
የትምህርት ሚኒስቴር ለሀገር ውስጥ ብዙሃን መገናኛ እንዳስታወቀው የዘንድሮ የ12ኛ ክፍል ብሔራዊ ፈተና ሾልኮ በመውጣቱና ኮድ 14 የእንግሊዝኛ ፈተና ከነመልሱ በማህበራዊ ሚዲያ ላይ በመሰራጨቱ ቀደም ሲል ሊሰጥ የነበረው ፈተና ተሰርዞ ከሰኔ 27 እስከ ሰኔ 30 ቀን እንዲሰጥ ተወስኖ እንደነበር ይዘረዝራል። ነገር ግን ይህ ወቅት ከረመዳን ጾም ጋር የተገናኘ መሆኑን በመግለጽ ፈተናው ከጾሙ ፍቺ በኋላ እንዲሰጥ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በመጠየቁ ፈተናው አሁንም በድጋሚ መራዘሙንና ከሐምሌ 4 እስከ ሐምሌ 7 እንዲሰጥ መወሰኑን የትምህርት ሚኒስቴር መስሪያ ቤት መግለጫ ይዘረዝራል። ቀደም ሲል በኦሮሚያ ከተሞች ለስድስት ወራት በዘለቀው ተቃውሞ ምክንያት ተማሪዎች በአግባቡ ትምህርታቸውን መከታተል ባለመቻላቸው ፈተናውን ሊወስዱ አይገባም በሚል የወሰዱት እርምጃ መሆኑን በመግለጽ ለፈተናው ሾልኮ መውጣት ኃላፊነቱን የወሰዱት በውጭ ሀገር የሚገኙ የኦሮሞ አስተባባሪዎች እንደነበር ይታወሳል። ከዚህ አስተባባሪዎች አንዱ አቶ ጃዋር መሐመድ ትምህርት ሚኒስቴር ፈተናውን ያራዘመው በኢትዮጵያ እስልምና ጉዳዮች ምክር ቤት ግፊት እንዳልሆነ ይናገራል።
ይሄ ለውጥ የተደረገው እነሱ እንደሚሉት በመጅሊሱ ጥያቄ አይደለም። መጅሊሱ ማለት የመንግስት ተቀጥያ ነው። ያ ብቻ ሳይሆን ትዝ ካላችሁ ባለፈው ሳምንት በሚዲያ ሲናገሩ መጀመሪያውንም በረመዳን ውስጥ ያደረግነው መጅሊሱን ወይም ደግሞ የእስልምና አወያይተን ነው ብለው ነበረ። ባለፈው ሳምንት ፍቃድ የሰጣቸው ይሆናል ያላቸው መጅሊስ በዚህ ሳምንት የሚለውጥበት ምክንያት የለም። ይህን ለውጥ ያመጡት አንደኛ በኦሮሞ ፕሮቴስት ካላቸው ፍራቻ ነው። ከዛ ጋር ደግሞ የድምጻችን ይሰማ የሚለው እንቅስቃሴ ማስጠንቀቂያ አድርጎ የማይቀይሩት ከሆነ ከዚህ ሳምንት ጀምሮ የተቃውሞ እንቅስቃሴዎች እንደሚያደርግ ስላስታወቀን በዚህ ነው የለወጡት።
በውጭ ሀገር ያለው የድምጻችን ይሰማ አስተባባሪ ኮሚቴ ተወካይ አቶ ሳዲቅ አህመድ በአቶ ጀዋር ሀሳብ ይስማማል። ትምህርት ሚኒስቴር ማምለጫ መንገድ ስለፈለገ ብቻ የኢትዮጵያ እስልምና ጉዳዮች ምክር ቤትን ስም በመግለጫው አስገብቷል ይላል።
የኢትዮጵያ እስልምና ጉዳዮች ጠቅላይ ጉባኤ በአጠቃላይ በሙስሊሙ ማህበረሰብ ዘንድ ህገወጥ ተደርጎ የሚቆጠር በመሆኑ ተቀባይነት የለውም። ስለዚህ እኛ ብለን የምናስበው ይሄ ነገር ሊሆን የቻለው ድምጻችን ይሰማ ባወጣው መግለጫና እንደዚሁም ደግሞ የሙስሊም የመፍትሄ አፈላላጊ ኮሚቴዎች ረመዳንን አስመልክቶ ከእስር ቤት ባወጡት መግለጫ በህዝቡ ዘንድ ደግሞ በነበረው እንቅስቃሴ ነው ቀኑን ሊቀየር የቻለው እንጂ ተሰሚነት በሌለው በህገ ወጡ መጅሊስ አማካኝነት ነው ብለን አናምንም።
እንዲህም ሆኖ የተሰጠው ጊዜ ለተማሪዎች በቂ እንዳልሆነ የሚናገረው አቶ ጀዋር ተማሪዎቹ ቢያንስ አንድ ተጨማሪ ወር ያስፈልጋቸው ነበር ካለ በኋላ፣ ሆኖም ግን ውሳኔውን አጢነው ውዝግቡ ተማሪዎቹን የሚጎዳ ሆኖ በማግኘታቸው ውሳኔውን እንደተቀበሉት አስረድቷል።
የተወሰነው ውሳኔ ካጤን ነው በኋላ እንዲሁም ደግሞ ባለፈው ሳምንታት ሀገር ውስጥ ያሉ የትምህርት ምሁራን በብዛት ጽፈውልን ደውለው አናግረውን አንድ የደረስንበት አስተሳሰብ ነበረ። ይሄም ምንም እንኳን አሁንም አስገድደን ፈተናውን ማስቀየር እንደምንችል እርግጠኞች ብንሆንም ይሄንን መንግስት ራሱም እርግጠኛ ቢሆንም ከነዚህ ለህዝቡና ለተማሪው ይልቅ ለፖለቲካ ስሌት ለሚያደሉ ከባለስልጣናት ጋር ቀጠለና የረዘመን ትርኩስ መግባት ምንም እንኳን ጊዜውን ማስረዘም ቢቻል ተማሪዎቹ ባልተረጋጋ ሁኔታ እንዲቀጥሉና አሁንም ለፈተናው ዝግጁ እንዳይሆኑ ስለሚያደርግ ስለሚጎዱ ለውጥ ማድረጉ መቀጠሉ አስፈላጊ አይደለም። ስለዚህ መንግስት አሁን ባስቀመጠው ጊዜ ሰሌዳ ቢፈተኑ ለተማሪዎቹ ይጠቅማል የሚል መደምደሚያ ላይ ደርሰን መንግስት ያስቀመጠውን ጊዜ ሰሌዳ ተከትለው እንዲዘጋጁ ጥሪ አቅርበናል።
ፈተናው ለሁለት ወር ያህል እንዲራዘም ግፊት ማድረግ ቢቻል እንኳን እንዲህ ያለ ተጨማሪ ጫና ውስጥ መክተቱ መልሶ ተማሪዎቹን እንደሚጎዳ የተናገረው አቶ ጀዋር ስልጣን የሌላቸው የመንግስት ሰራተኞችን እጅ እየጠመዘዘን በሄድን ቁጥር ከኋላ ቁጭ ብለው የፖለቲካ ስራውን የሚሰሩት ሰዎችም እነሱን በጠመዘዙ ቁጥር በመካከሉ ተማሪው ይጎዳል ካለ በኋላ አሁን በቀረው ጊዜ ተማሪው ተዘጋጅቶ በተቀመጠው ጊዜ ሰሌዳ መሰረት ፈተናውን ተረጋግቶ እንዲወስድ ጠይቋል። አቶ ሳዲቅ አህመድ በበኩሉ መንግስት ለተማሪዎቹ ዝግጅት በቂ የሆነ ረዘም ያለ ጊዜ ይሰጣል የሚል ግምት እንደነበራቸው ጠቁሟል።
በነዛ ረዘም ባሉት ቀናቶች ውስጥ ተማሪዎቹ በደንብ ተዘጋጅቶ ይመጣሉ የሚል ግምት ነበረ። ከመሆኑም ጋር ግን ኃላፊነት የማይሰማው መንግስት በመሆኑ ኃላፊነት የሚሰማው አካል ስለሌለ እንግዲህ አሁንም በድጋሚ ፈተናውን ማውጣት የሚቻልበት አካሄድ ቢኖርም፣ ቀንን ማስቀየር የሚቻልበት አካሄድ ቢኖርም ኃላፊነት ከማይሰማው መንግስት በላይ ለሀገር አርቆ ማሰቡ ተገቢ ስለነበረ ምናልባት ይህንን ነገር ተቀብሎ ኮምፕሮማይዝ የማድረግ ነገር ሊኖር ይችላል። ስለዚህ መቀየሩ ራሱ አንድ ስቴፕ ነው። ያንን እንግዲህ መቀበሉ ለሀገር ጥቅም እንደዚሁም ደግሞ ለተማሪዎቹ ጥቅም ሲባል መቀበል ተችሏል።
ሁለቱም አካላት በአጠቃላይ አዲሱን የጊዜ ሰሌዳ መቀበላቸውን በመግለጽ ተማሪዎቹ ዝግጅት አድርገው ፈተናውን እንዲወስዱ ጠይቀዋል። ፈተናው ከ4 ቀን እስከ 7 ቀን ይሰጣል ተብሏል።
Shirin Gabina VOA kuke saurare yanzu haka tare da Henok Femte da Mr. Ward Aragao.
Biki talama Johnny na Gabina VOA. With Henok Femte and Mr. Ward Aragao.
የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። አሁን በቀጥታ ፌስቡክ ላይ እየተከታተሉን ያሉ አድማጮች አስተያየቶቻቸውን እየላኩ ነው። እናገራችሁ ሚኪያስ አዳነ፣ እውነት ግን ያሳዝናል እኮ መቼ ይሆን ይህ ነገር የሚያበቃው? በ1990ና 91 ከ70,000 በላይ ሰው መስዋዕትነት ከፍለዋል። በኤርትራም በኩል ልክ እንደዛ። እስከ መቼ? ያሳዝናል። በጣም ጨዋታ ነው የሚመስለው፣ ማብቂያ የሌለው ነገር ብሏል። ትፍስህት ክፍሉ ደግሞ ውጊያውን የጀመረው ማን ነው የሚል ጥያቄ አቅርባለች። ሁለቱም መንግስቶች ጣት እየተጠቋቆሙ ነው። የኤርትራ መንግስት ኢትዮጵያ ነች የጀመረችው፣ የኢትዮጵያ መንግስት ኤርትራ ነች ይላሉ። ያፌት አሰፋ ደግሞ እናመሰግናለን ቪኦኤ ብሏል። እናመሰግናለን ያፌት። አሁን ሙዚቃ እንጋብዛችሁና በዛው እንሰናበት። ጽዮን ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። የጋቢና ዲጄ ደግሞ ዲጄ ፋንሰሩ ሙዚቃ መርቷል።
አዎ እንግዲህ እኛም በዛሬው የጋቢና ዝግጅታችን በዚሁ አጠናቀናል። በፌስቡክ ቪኦኤ አማሪክ፣ በትዊተርም በጋቢና ቪኦኤም በመጠቀም አስተያየቶቻቸውን ያድርሱን። አድማጮቻችን
እናመሰግናለን አስተያየቶቻቸውን ለሰጡ። መልካም ምሽት። ሙዚቃ እንጋብዛችሁ።
Boti, boti, asiko ni bo boti, boti.